የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ፊልሙ በሁለት ከአዲስ አበባ ዙሪያ የሚኖሩ ቤተ እስራኤልና ክርስቲያን ቤተሰቦች ያለው ግንኙነት ፍቅር፣ ከዛ ውጪ በደርግ ጊዜ እነዛ ቤተሰቦች እንዴት ነው ኑሯቸውን የሚወጡት በ89 በ91 አካባቢ። በኔ አስተያየት የኢትዮጵያ ትልቅ ወሳኝ ጊዜ ነበረ፣ ለቤተ እስራኤሎችም በጣም ወሳኝ ጊዜ ነበረ።
የተመልካቾቹን ቀልብ ለመሳብ የታደለ ብዙም ያወያየ የኢትዮጵያዊቱ እስራኤላዊት የፊልም ዲሬክተር አለመወርቅ ዴቪድ ዲያን አሁን ባለፈው ፕሮግራማችን ያስተዋወቅ ነው በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። በቃላችንም መሰረት ወዲህ ወደ ስቱዲያችን ጋብዘን አወያይተናታል። ለገንነቱ ውቅ ያበቃቸውን ያንዲት ደንበኛቸውን አድናቆት ያዘለ የትዊተር መልእክት ጨምሮ ልዩ ስኬታቸውን የዋሽንግተን ፖስት ጋዜጣም ዘግቦበታል።
አሁን በቃ ይሄ እንትን ከተመጣ በኋላ ቤቱ መቀመጥና መቀመጫ መግቢያም የለው እና እነዚያ ኦልሞስት አንድ አመት ያህል ለምርናቸው ካስተመሮች ራሳቸው በቃ ግራን የገባቸው ድሮ መጥተው ገዝተው ወደ የሚወጡት አሁን አንድ ሰዓት 40 ደቂቃ ምናምን መጠበቅ እንግዳ ነው የሆነባቸው እና በቃ ኤቭሪዴይ አዲስ ነገር ነው ለኛ።
ባለቤቴ በጣም ባለሙያ ነው። እኔ የሰራሁትን ምግብ መልሶ አሻሹ ላይ ያቀርቧል። ስለዚህ በቃ እኔም መስራት ነው እጅ ሰጥቻለሁ። አሰራም ቤት ውስጥ እሱ ነው የሚሰራው ምግብን በተመለከተ።
በቅርቡ ዋሽንግተን ዲሲ ላይ ከፍተኛ እውቅና ያገኘውና ዝናው እየገነነ የመጣ ምግብ ቤት ባለቤቶች 3 የቤተሰብ አባላት ውስጥ 2ቱን ነው የሰማችሁት። ቆየት ብለው ይመለሳሉ። ጤና ይስጥልን ክብራትና ክብራን አድማጮች፣ እሁድ ህዳር 7 2012 ዓ ም በርከት ያሉ ቅንብሮችን ይዤ ከተረኛዋ አቀናባሪ ብርሃን ኃይሉ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት የሚያበቃ ጥፋት ካለ የሚመረምረው የተወካዮች ምክር ቤት የስለላ ኮሚቴ የሁለት ባለሥልጣኖች ቃለ ምስክርነትን ትላንት በጽሑፍ መልክ አውጥቷል። ሁለቱ ባለሥልጣኖች በመጪው ሳምንት በይፋ ጥያቄ ይቀርብባቸዋል። የምክር ቤት መርማሪዎቹ በአስተዳደር በባጀት ጽሕፈት ቤት የረጅም ጊዜ ሥራ ልምድ ካላቸው ማርክ ሳንዲ ጋር ትላንት በዝግ ስብሰባ ተገናኝተዋል። ባለፉት ወራት ለኡክራይን መሰጠት የነበረበት 400 ሚሊዮን ዶላር ስለዘገየበት ምክንያት ጠቃሚ መረጃ ይሰጣሉ ተብሎ ይጠበቃል። ትላንት በጽሑፍ መልክ ይፋ ያደረጉት ከቀድሞ የብሔራዊ ጸጥታ ካውንስል ባለሥልጣን ቲም ሞሪሰን እና ከምክትል ፕሬዚደንት ማይክ ፔንስ ረዳት ጄኒፈር ዊሊያምስ ጋር በዝግ ስብሰባ የተናገሩትን ነው። ሞሪሰን እና ዊሊያምስ በመጪው ማክሰኞ በተወካዮች ምክር ቤት በይፋ ጥያቄ እንዲቀርብባቸው ቀጠሮ ተይዟል። ፕሬዚደንት ዶናልድ ትራምፕ ትላንት ሳይታሰብ በወታደራዊ ሆስፒታል ተገኝተዋል። የዋይት ሀውስ ቤተ መንግስት መደበኛ ዓመታዊ ምርመራ ለማድረግ ነው የሄዱት ብሏል። በመጪው ጥር ወር የሚጀመረው አዲስ ዓመት 2020 ዓ ም ስራ የሚበዛበት ዓመት መሆኑን ግንዛቤ ውስጥ በማስገባት ስራ ባልነበረበት ትላንት ዕለት ከፊል የተለመደውን ዓመታዊ የጤንነት ምርመራቸውን ቀደም ብሎ ለመጀመር ሲሉ ነው ወደ ዎልተሪጅ ሆስፒታል የሄዱት ብለዋል የዋይት ሀውስ ቃል አቀባይ ስቲፈኒ ግሪሸም። ትራምፕ ምርመራቸውን ከጨረሱ በኋላ ፕሬዚዳንቱ ፈጣን የአካልና የደም ምርመራ አካሂደዋል፣ ጤንነታቸውም የተሟላ ነው ተብሏል። ዩናይትድ ስቴትስ እና ደቡብ ኮሪያ በጣምራ የሚያካሄዱትን ወታደራዊ ልምምድ እንደሚያዘገዩ ዛሬ ተናግረዋል። ሰሜን ኮሪያ ወታደራዊ ልምምዱን ተንኳሽና አደገኛ ነው ስትል በያዝነው ወር ቀደም ሲል ተቃውማ ነበር። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ሁለቱ ሀገሮች ወታደራዊን ልምምድ ያዘገዩት ለሰሜን ኮሪያ ያላቸውን በጎ መንፈስ ለማሳየት ነው ብለዋል። ዩናይትድ ስቴትስ እና የኮሪያ ሪፑብሊክ ለሰላም እንዲኖርና የኮሪያ ልሳነ ምድርን ከኒውክሌር መሳሪያ ነጻ ወደ ማድረግ ለሚያመራ የፖለቲካ ስምምነት ለማመቻቸት የሚያደርጉት ጥረት አድርጌ አይዋለሁ ብለዋል የመከላከያ ሚኒስትር። ሁለቱም ሀገሮች ይህን ያሉት የእስያ ሀገሮች የመከላከያ ሚኒስትሮች ጉባኤ በሚያካሂዱበት ባንኮክ ላይ ሆነው ነው። የጃፓን የመከላከያ ሚኒስትር ታኖ ኮኖ ግን የሁለቱን ሀገሮች መግለጫ የሚጻረር ምላሽ ሰጥቷል። ስለ ሰሜን ኮሪያ ብሩህ ተስፋ ሊታየው የሚችል ሰው አይኖርም። ሰሜን ኮሪያ በያዝነው ዓመት ከ20 በላይ ሚሳይሎችን ተኩሳለች። አዲስ አይነት የቦሊስቲክ ሚሳይሎች ይገኙባቸዋል። በሰርጓጅ መርከብ የሚተኮሱ ሚሳይሎችም ጭምር የሚል ምላሽ ሰጥቷል የጃፓኑ መከላከያ ሚኒስትር። በመጨረሻም ሆንግ ኮንግ ውስጥ ተቃውሞ የሚያካሂዱት ተማሪዎች በአንድ የዩኒቨርሲቲ ካምፓስ ላይ ዛሬ እስከ ንጋት ድረስ ከፖሊስ ጋር ከባድ ግጭት ማካሄዳቸው ተገልጿል። ጸረ መንግስት ተቃውሞው ከአምስት ወራት በፊት ከተጀመረበት ጊዜ አንስቶ የዛሬው አስከፊ ከሚባሉት ግጭቶች አንዱ ነው ተብሏል። ፖሊሶች ትላንት ማታ በሆንግ ኮንግ ፖሊቴክኒክ ዩኒቨርሲቲ ላይ ወረራ አካሄዱ። ተቃውሞው የሚያካሄዱት የዩኒቨርሲቲ ተማሪዎች እዛው መሽገው ጡቦችን፣ ቀስቶችንና ሞለቶቭ ኮክቴሎችን ሲያከማቹ እንደሰነበቱ ተዘግቧል። ፖሊሶች እምባስ መጭ ጋዝ እየተኮሱና የውሃ ኃይል ግፊት እየተጠቀሙ ሌሊቱን ሙሉ በብዛት ቢገፉም ተማሪዎቹ አቀጣጣይ ቦምቦችንና ሌሎች መሳሪያዎችን ስለወረወሩባቸው ለማፈግፈግ እንደተገደዱ ታውቋል። በአንድ ሁኔታ ብረት ለበስ የፖሊስ መኪና በእሳት የጋየ መስል እንደነበረ ተዘግቧል። በመጨረሻም ፖሊሶች ካምፓሱን ከበው ተማሪዎቹ ከቦታው እንዲወጡ የጊዜ ገደብ ሰጥተዋል። ተቃዋሚዎቹ ፖሊሶቹን ማጥቃት ከቀጠሉ ፖሊሶች ጥይት ሊተኩሱባቸው እንደሚችሉ መዛታቸው ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ህዳር 7 2012 ዓ.ም ልዩ ልዩ ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ለቅሶ ሳቅ፣ ሳቅ ለቅሶ፣ አቅቶን መቀየር ለቅሶን በደስታ፣ ሐዘን ጠላልብሶን ሳቅ ደርቦ ኩታ፣ የአንዱን ቤት ገንብቶ የሌላውን ሲያፈርስ፣ አንዱን ሳቅ አጅቦት ሌላው ከፍቶት ሲያለቅስ፣ ለቅሶ ሳቅ፣ ሳቅ ለቅሶ እየደባለቀ፣ ግማሽ ጎኑ ሲያለቅስ ግማሽ ጎኑ ሳቀ፣ የደላው ሲጨፍር ሲደንስ ሌት ተቀን፣ ዳንኪራ ሲመታ ሲጨልጥ ውስኪውን፣ ያጣ በትካዜ ሲጨነቅ ሲጠበብ፣ ሲቆላ ሲታመስ በችጋር በረሃብ፣ ሆነና ዘመኑ የማያስተዛዝን ወገን በወገኑ አብዝቶ መጨከን፣ ዘረኝነት ነግሶ አብሮነት ተረስቶ፣ አንዱ ጦሙን ሲያድር ሌላው ይጨነቃል ያለ መጠን በልቶ፣ እነዚህ ሲስቁ እኛ ያለቅሳሉ፣ እነዚያ ሲያለቅሱ እኒህ ይስቃሉ፣ እዚህ ቤት ሲለቀስ እዚያ ይጨፈራል፣ እዚህ ጦም ሲታደር እዚያ ጮማ ተርፏል፣ ወዲህ ቤት ሲሠራ ወዲያ ይቃጠላል፣ ጧት የተገነባው ማታ ፈርሶ ያድራል። ይኸዋ ለቅሶ ሳቅ፣ ሳቅ ለቅሶ እየደባለቀ፣ ግማሽ ጎኑ ሲያለቅስ ግማሽ ጎኑ ሳቀ። ለጊዜው ሳቅና ለቅሷችን ቢመስልም ለየቅል፣ ፍቺው ለየብቻ የማይመሳሰል፣ አይቀርም አንድ ላይ አብሮ መኖራችን፣ በአንዲት አገር ጥላ መሰባሰባችን። ግና ዛሬም ለቅሶ ሳቅ፣ ሳቅ ለቅሶ እየደባለቀ፣ ግማሽ ጎኑ ሲያለቅስ ግማሽ ጎኑ ሳቀ። በዘውግና በጎሳ ጭካኔ የተነሳ ለሞቱ፣ ለቆሰሉ፣ ለተፈናቀሉና በየመጠለያ ጣቢያዎቹ በዝናብና በፀሐይ ለሚሰቃዩ ወገኖቻችን መታሰቢያ ትሁንልኝ ያለን የፈረንሳዩ ቤተኛችን አስራደው ነው። አስራደውን እናመሰግናለን። ለቅሶ ሳቅ፣ ሳቅ ለቅሶ በተሰኘችው የሳምንቷ ምርጥ ግጥም አድማጮች የምሽቱን መጽሔት ጀምረናል። አስራደው ታዲያ ዘወትር እንደሚያደርጉት ሁሉ ለመጽሔት የላኳት በቅርቡ በኢትዮጵያ የበርካቶች ሕይወት በከንቱና በግፍ የጠፋባቸውን ጥቃቶች አስመልክቶ ያሰፈሩትን አስተያየት ያዘለች ኢሜይልም ደርሳናለች። ሰላም ወንድሜ አሉላ እንደምን ሰነበትክ? አስራደው በሰላምታ እንደረደራሉ። ወቀሳ ፈርቼ ሳይሆን ጊዜው ግድ ቢለኝ ብዙም ሳልቆይ ተመልሼ የመጣው በቀደመው የራዲዮ መጽሔት ከረጅም ጊዜ በኋላ ብቅ ማለታቸውን ያስታውሱ ነው። አዲሱ አበበ ይከተላሉ። አስራደው አዲሱ አበበ የድምጽ ማግያውን ቢሰናበትም ለራዲዮ መጽሔት ዝግጅት ጆሮን ማዋሶ አይቀርምና ሰላምታይን አድርስልኝ ብለውኛል። አዲሱ ሰላምታው እንደደረሰው ተስፋ አድርጋለሁ። በእሬ ካሁን በኋላ አሉ አስራደው በኢትዮጵያ ያለውን ሁኔታ መልከት ባደረጉበት አስተያየታቸው የፈጣሪን ሥራ የምታደንቅ በፀሐይ ወጋገን አርቃ የምታስተውል በጨለማው ዝምታ ህልሟን የምታልም በመሬት ትዕግስት የምትደመም የጨረቃን ውበት የምታንቆለጳጵስ የእሳተ ገሞራን ቁጣ የምታስታግስ ቀለምን በውሃ በጥብጣ ሕይወትን የምታለመልም አበቦችን ቀስማ የፍቅር ማር የምትጋግር በተፈጥሮ ውበት ውስጥ የምትምነሸነሽ የሙዚቃን ጣዕም የምታጣጥም የሴቶችን ቁንጅና እንደ መስታወት የምትታዘብ ትሆናለች እንጂ የአገሬንና የወገኖቼን ሐዘንና ሮሮ ዳግም በመተንፈስ ትቃትታለች ብዬ አልገመትኩም ነበር። አለመታደል ሆነና አስራዴ ይቀጥላሉ። አለመታደል ሆነና ዛሬም እንደ ትላንቱ ትኩሳትን እንድንተነፍስ ተገደናል። ቃል መሬትን በማረስ ፈንታ እናቲቱ ወልዳ ታሰረች እንዲሉ ቃል መሬትን የሚያርስ እየሆነብን ተቸግረናል። የተናገሩት ከሚጠፋ የወለዱት ምን ይበል ይላል ያ አገር ወዳድ አገሬ ሰው። እናም የተናገሩት ቃል ይከበር ባራዳ ልጆችም አባባል ባንዳፍ ብለናል። የወገኖቻችን ሰብአዊ መብት ይከበር የሕግ በላይነት ይኑር እንላለን። ከአክብሮት ጋር የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ። አስራደውን ለዘወትር ተሳትፏቸው በድጋሚ አመሰግናለሁ። ወደ መክፈቻው ዜማ ልውሰዳችሁ አድማጮች። ብዙ የዜማ መረጣው ላይ ጊዜ ማጥፋትም አልመረጥኩም። ለየት ያለው ቅንብር ታዲያ ለየት ያለ ታሪክም አለው። በጊዜው በመድረኩ የነበረና ታሪኩንና ባለታሪኩን በቅርበት የሚያውቅ የመድረክ ሰው ብቅ ይልናም ስለ ሁለቱም ይነግረናል። አሁን ትዝታ በአራት ታዋቂ ድምፃውያን በአንድ ጊዜ በአንድ መድረክ
Thank you. ዘፈን የሚሏት ዘፈን ታጫውተኛለች ብቻዬን ስሆን ብቻዬን ስሆን ብቻዬን ስሆን ብቻዬን ስሆን ትዝታህን ሰድ ብለሽ ላክሽብኝ ትዝታህን ሰድ ብለሽ ላክሽብኝ አንቺ ጋር ይቀመጥን የሚያንቻለብኝ አንቺ ጋር ይቀመጥን የሚያንቻለብኝ
ትም ድምጻውያኑን ሳትለዩአቸው እንዳልቀራችሁ ተስፋ አደርጋለሁ። ከበርካታ አመታት በፊት የተዘመ ነው። ለመሆኑ እነኚህ ዜማዎች በማን የትና መቼ ተቀናበሩ? በኢትዮጵያ ጉዳይ በመታደርጋቸው ስራዎች መላልሰህ እናገኛለን። የመድረክ ሰው እንግዲህ ሁለቱም ቦታዎች እንዳስፈልጋግነቱ ቦታ እየቀያየርክ መጫወት ሊኖርብህ ነው። ታማኝ በየነ እንኳን በቃል ከወደ ራዲዮ መጽሔት
አመሰግናለሁ። አሉላ ዘርስልኝ።
ድሮ ቤት ብሔራዊ ቲያትር ዩስደን አጋጣሚ ነው። ቀደም ብሎ የተሰማው ዜማ አቀራረጹም ቅንብሩም ምናልባትም ወደ ኋላ ከሄድን ሐሳቡ አይነተኛ ይመስላል። በዚያ ዘመንና ጊዜ የተሰራበትም ዘመን ካሰብን ያን የተለየነት በቀላሉ መረዳት ይቻላል። ዛሬ ታዋቂ ሆኑትንም ይጨምራል። በዚያን ጊዜ ምናልባትም የተወሰኑት ቅናቸው የዛሬውን ይሃል ላይሆን ይችላል። አንጋፋው ድምጻዊ መሐሙድ አህሙድ ያንንም ታዋቂ ነው። አስናቀች ወርቁና ሙልቀን መለሰና በዛ ወርቅ አስፋው የተጫወቱበትን የሰማ ነው። ምናልባት ጊዜው በጣም ረጅም ይመስለኛል። ጊዜውን ታስታውሰናለህ ታማኝ? እነኚህን አራት ሰዎች ምን አገናኛቸው የሚል ነው የመጀመሪያው ጥያቄ። ይሄን ሙዚቃ ላልሰማ ሰው ምናልባት ታሪኩ የተሻለ ቅርብ ያደርገ ይሆናል። እስኪ አስታውሰን ታማኝ፣ ይህ ስራ እንዴት ተሰራ? ከዚህ የተለየ ስራ ጀርባስ ማን ነው ያለው?
በጣም አመሰግናለሁ አሉላ፣ መልሰህም ወደ ድሮ ማንነቴ ስላስጠጋኝ በጣም ነው የማመሰግነው። ምናልባትም የኔ የኪነ ጥበብ ህይወት እንደው በኢትዮጵያዊ ባህል መደረግ ባይኖርበትም የኔ ጥሩ ጊዜ የሚባል ወይም ደግሞ በኪነጥበብ ህይወቴ ውስጥ እኔ ትልቅ ደረጃ ደረስኳለም ትልቁ ዘመኔ ይሄ ነው ብዬ አስባለሁ። ይሄ ዘመን እና በኢትዮጵያ ብሔራዊ ቲያትር ውስጥ ትዕይንተ ጥበባት የሚል ፕሮግራም ነበረ፣ ዘወትር ሐሙስ የሚቀርብ። ያ አዲስ ነበር በኢትዮጵያ ውስጥ። በዛን ጊዜ የስራ ሰዓት መውጫ 10 ሰዓት ነበረ። ከሰዓት በኋላ ከ10 ሰዓት ጀምሮ የሚካሄድ በኪነጥበብ ስራቸው ትልልቅ ድርሻ የነበራቸው ግን በዘመን በጡረታም በተለያየ የኑሮ ምክንያትም ከሙያው የተገለሉ ባለሙያዎችን በማምጣት የተለያዩ አጫጭር ድራማዎችን፣ ግጥሞችን፣ ቀልዶችን፣ ሁሉንም አይነት የኪነ ጥበብ ስራ የሚቀርብበት በ2-3 ሰዓት ውስጥ አጭር ሆኖ ግን ረዥሙን የኪነ ጥበብ ህይወት የሚዳስስ በጣም ተወዳጅ የነበረ ፕሮግራም ነው። ከዛ በኋላ ብሔራዊ ቲያትር ይህን ከጀመረ በኋላ አገር ፍቅር ተመሳሳይ ፕሮግራም፣ ከዛም ራስ ቲያትር፣ ከዛ ማዘጋጃ ቤትም ጀምረው ሳምንቱ በሙሉ በዚህ አይነት የኪነ ጥበብ እንቅስቃሴ ያደገበት ዘመን ነው እና ይሄ ብሔራዊ ቲያትር ቤት የተካሄደው ዝግጅት አሁን ያሰማኸው ሙዚቃ በዚህ ዝግጅት ላይ ከፍተኛውን ድርሻ የሚወስደው እና ይህን ዝግጅት የጀመረውና ከፍተኛ ደረጃ ያደረሰው የጥበብ ሰው ታደሰ ወርቁ ይባላል። በተለይም አሁን የሰማናቸው ሙዚቃዎች እንደሚታወቀው ማህሙድ አህመድ በረጅም ጊዜ ህብረተሰቡ ራሱ የትዝታ ንጉስ የሚል ቅጽያ ሰጥቶታል። በሌላ በኩል ሙሉቀን መለሰም በለስላሳ ዜማ ጫወቶቹ በጣም የሚወደድ ጥበብ ሰው ነበር በዛን ጊዜ። በሴቶች በኩል አስናቀች ወርቁ በባህል ሙዚቃዋ ብቻ ሳይሆን በትዝታ ጫዋታዋም ከፍተኛ ደረጃ የደረሰች ባለሙያ ነች። በዛወርቅ አስፋው ለመጀመሪያ ጊዜ ትዝታን በኢትዮጵያ ብሔራዊ ቲያትር መድረክ ላይ ያቀረበችበት ነው። ትዝታ ብዙ ጊዜ አንድ ሰው የሚጫወተው ነው፣ ግን የሁሉንም ያጫወት ስልት ገምግሞ በተለያየ ዘዴ አድርጎ ለዚህ መድረክ ያበቃው ታደሰ ወርቁ ነበር እና ይህን ዝግጅት በሚያቀርቡበት ጊዜ በተለያየ አዳራሽ ውስጥ በተለያየ ወንበር ላይ ተቀምጠው ይሄ የመድረክ ስፖትላይት የሚባለው ዘፈኑ ሲጀምር በጨለማ ውስጥ ስለነበር አንዱ ሲጀምር በአንድ አቅጣጫ ህዝቡ ወደዛ ይዞራል፣ ሁለተኛው ሲጀምሩ ወደ ሌላ አቅጣጫ እንዲሁ የተመልካቹን አንገት ወዲያና ወዲህ እያደረገ የሚጀምር ነበር እና ከፍተኛ የሆነ አድናቆት ያገኘ ትርኢት ነበረ። የሚገርምህ በዛወርቅ በትዝታ አሁን በጣም በሴቶች ከፍተኛውን ደረጃ ትዝታን ከፍ አድርገዋለች የምትባለው እሷ ነች። ያ የመጀመሪያ መድረኳ ነበር። ሙሉቀን መለሰ ለመጨረሻ ጊዜ በኢትዮጵያ ውስጥ መድረክ ላይ የወጣበትና በዛው ከሀገር ወጥቶ ከሙዚቃው ዓለም እስከተሰናበተበት ጊዜ ድረስ ያ የመጨረሻው ነበር እና ማህሙድ አህመድ ደግሞ በትዝታ ዘፈኖቹ ይታወቅ ነበር። እነዚህ አንድ ላይ ሊገኙ በማይችል መንገድ አንድ ላይ ተገናኝተው ያንጎራጎሩበት ትልቅ የጥበብ ውጤት ነበር። አሉላ፣
በጣም የሚመስጥ ነው። የተሰራበትን መንገድ ልዩነቱን ያመላክታል። ታማኝ እንዳልከው ይህ አሰራር ተመልካቹን ጭምር በትዕይንት ውስጥ ማሳተፍ የቻለ ይመስላል። ቁጭ ባሉበት ፍለጋ ይሰማራሉ፣ ድምፅ ወደ ሰሙበት ይሄዳሉ። ታዲያ ይህ የጥበብ ሰው እየሰራቸው ሌሎች በርካታ ስራዎች እንዳሉ አውቃለሁ። የስራውን ትልቅነት ያህል ብዙዎች የማያውቁት ምናልባትም ብዙ አደባባይ መምጣቱን ያልመረጠ የሚመስል እውቅ የኪነ ጥበብ ሰው ነው። ታደሰ ወርቁ የሚባል የጥበብ ሰው ከጃፓን የተላከ መልእክት ነው ይህን ያደረሰን። ታደሰ ወርቁ የሚባል የጥበብ ሰው እዛው እናንተ ያላችሁበት ዋሽንግተን ዲሲ ያለና ስለዚያ ዘመን የጥበብ ስራዎቹ እንዲያጫውታችሁ የራዲዮ መጽሔት እንግዳ አድርጉት የሚል መልእክት ደርሶን ነበር። ታደሰን ታዲያ ወደ አደባባይ ወደ ሬዲዮ ማምጣቱ አልቀናንም። እሽታውንም ቢገልጥልን ቀንቶን አላመጣ ነውም። ምናልባትም ከዚህ በኋላ ይመጣልን ይሆናል ብለን ተስፋ እናደርጋለን። እስኪ ከመለያየታችን በፊት ታማኝ፣ በሰፊው የምንወያይበት እድል እንደሚኖር ተስፋ ላድርግና ከሌሎች ታዋቂ ስራዎቹ ሊጠቀሱ የሚችሉ በዚህ በወደድ ነው እና በሰማ ነው ዜማ ብቻ እንዳንሰናበት አንድ ሁለቱን ታስታውሰናለህ?
እንደዚህ እንደው ለኮፍ ለኮፍ ባላረገው ደስ ይለኝ ነበረ፣ ግን እድሉ ከተገኘ ደግሞ መናገር እፈልጋለሁ። ይሄን መድረክ አሉላ በማዘጋጀትህ በኢትዮጵያ ኪነ ጥበብ ውስጥ አንድ የተዘጋን ምዕራፍ የከፈትክ ይመስለኛል። ምክንያቱም በኪነ ጥበብ ውስጥ ስንኖር ምናልባት እንደው ለህዝብ ተብሎ ባይታወቅም ሁላችንም መታወቅ እንፈልጋለን። አንዴ የህዝብ ጭብጨባ ካገኘን በኋላ እንደ ሱስ ያን ጭብጨባ ስንከተል ነው የምንኖረው እና ይሁን ወቁን ማለት እንወዳለን። በተለይ በጀማርነት ዘመን የራሴን እንደ ምሳሌ ባቀርብልን ለመጀመሪያ ጊዜ በመድረክ ላይ ከቀረብኩ በኋላ ከጎንደር አዲስ አበባ መጥቼ የአጋጣሚ ነገር ሆኖ በኢትዮጵያ ብሔራዊ ቲያትር የፋሲካ በዓል ሲከበር ለመጀመሪያ ጊዜ በቀጥታ ስርጭት በቴሌቪዥን ይተላለፍ ነበር እና ያ ለእኔ ትልቅ እድል ነበር። ምክንያቱም ገና አንደኛ በቴሌቪዥን ስታይ የመጀመሪያ ነው፣ መታየት ብቻ ሳይሆን እኔ ራሴን ቴሌቪዥን ላይ ሳየው የመጀመሪያ ነው እና ገና ደግሞ መጀመሪያ ነው። ገና ጎረምሳ ነኝ። የጎንደር አነጋገር ዘይቤን ያለቀኩ ስናገር በጣም ፈጣን ነበርኩ። ትርኢቱን ጨርሼ የመጨረሻዎች ሁሉ ሁለት ሙዚቃዎች ከማለቃቸው በፊት ወጥቼ ዋናው በር ላይ ቆሜ ተመልካቹ ከአዳራሹ ሲወጣ እንዲያየኝ ይጠብቅ ነበር። እኔ ለማለት በምንፈልግበት ዘመን ነው። ይህን ሁሉ የጥበብ ሰው የሰራ ታደሰ ወርቁ ግን አንድም ቀን አደባባይ ላይ አይተው አታውቅም። ስራው እንጂ ራሱን በአደባባይ አሳይቶም ተናግሮም አያውቅም። የሚገርምህ በኢትዮጵያ ኪነ ጥበብ ውስጥ ወደፊት ሰፊ መድረክ ሲኖር ምናልባት ልንነጋገርበት እንችላለን። የኢትዮጵያ የባህል እንቅስቃሴዎች ተብለው ዛሬ ብሔር ብሔረሰቦች እየተባለ በየመድረኩ የምታያቸው መሰረታቸው የት ነው ብለህ ብትጠይቀኝ ታላቁ የኪነ ጥበብ ሰው አውላቸው ደጀኔ የሚባሉ ገና በ1948 አካባቢ ብሔራዊ ቲያትር ሲቋቋም በመላ ኢትዮጵያ እየሄዱ የእያንዳንዱ ብሔረሰብ አጥንተው ከተወላጆቹ ላይ የሚችሉትን ቀርተው የማይቻለውን ሰው ይዘው መጥተው ለመድረክ ያበቁት እሳቸው ናቸው። ከዛ በኋላ የኢትዮጵያን ይሄን አይነት እንቅስቃሴ ወደ ከፍተኛ ምርታ ያመራው ደግሞ ታደሰ ወርቁ ነው። ከስራዎቹ መካከል አሁን ለምሳሌ ህዝብ ለህዝብ ከሌ ነው ይባላል። እስኪ እድል ካለ እንደው የናንተን ፕሮግራም በህዝብ ለህዝብ ላይ የተሳተፉ የጥበብ ሰዎችን አመተ ማምን አደረገ የሚለውን ብንናገር ደስ ይለኛል። ሲጀመርና እስከሚያልቅ ድረስ ስለነበርኩ የኔን ምስክርነት ለመስጠት ያህል ያን ውብ እንቅስቃሴ ከሁለት ባለሙያዎች ጋር በመሆን ታደሰ መስፍን የሚባል ሳሊ፣ ኩት ኡጁሉ የሚባል ሙዚቀኛን ይዞ በመላው ኢትዮጵያ እየዞረ ከኦሪጅናል ይሄ ከቱባው ባህልና ባለቤት ጋር ይሄደ በፊልም በስዕል በድምጽ ቀርጾ አምጥቶ ሐሳቡን ጠንስሶ ህዝብ ለህዝብ ያረገው ታደሰ ወርቁ ነው። ዛሬ ይሄን ሰው ብትጠይቅ አንድ ሰው አያውቅም። ዛሬ አውላቸው ደጀኔ ብለ ጉግል ብታረክ ስማቸውን አታገኝ። ትልልቅ ስራ ይሰሩ ዛሬ ግን ትልልቅ ስም ያላቸው ሌሎች ናቸውና ይሄን በማድረጋችሁ አክብሮቴና ምስጋና እንዲደርሳችሁ ፈልጋለሁና ከተቻለ እድሉ ካለህ በዚህ ጉዳይ ላይ ሌሎች ባለሙያዎች ተጨምረው ውይይት ብናረግና እነቱን ለሚቀጥለው ትውልድ እንዲማርበት ቢደረግ እንደው ሐሳቤንም ለመጠቆም ነው አሉላ።
በትክክል ምንግባባበት ሐሳብ ነው ያቀረብከው ታማኝ። ይልቁንም አሁን መንደርደሪያ የሆነንን ለዚህ ምክንያት የሆነን የኪነ ጥበብ ሰው ስራ ራሱም ባለበት እንወያያለን ብዬ ተስፋ አደርጋለሁ። ፈቃደኝነቱን አግኝተናል። ትልልቅ ስራዎች የሰሩ ግን ትልልቅ ስሞች ሌላ ቦታ ብለሃል። እሱም ራሱን ችሎ ደርዝ ያለው ውይይት የሚጠይቅ ነውና ምናልባትም ከዚህ የኪነ ጥበብ ሰው ኮሪዮግራፊ በዋናነት የሰለጠነበት ሙያዊ ይሁን እንጂ በመድረክ ተዋናይነትን ጨምሮ ሌሎች ስራዎች መስራቱን ግን ዝግጅት በማሰናዳበት ጊዜ አንተን መሰል ባለሙያዎች ጠይቄ ተረድቻለሁ። ሌሎች ብዙ አድማጮች የማያውቋቸው ስራዎችንም እናስተዋውቃለን። ታማኝ እንደወትረው ሁሉ ኪነጥበብም ጉዳይ ነውና ሌሎች የሚያሳስቡና ዛሬ ያሉት ሁኔታዎች ትኩረትን ወደ ሌላ አቅጣጫ እንዲወስዱ የሚያደርጓሉና እነሱ ላይ እንደሚደረገው ሁሉ ይሄም የኪነጥበብ ሀብት ለንግግር ለውይይት ክፍት ነው። መልሰን በሌላ ሰዓት እንደምናገኝ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ ታማኝ። እግዚአብሔር
ይመስገን።
የማሆይ ጽጌ ማርያም ሆምለስ ዋንደረር ዛሬም በድጋሚ ልንሰማው ሁኔታዎች ፈቅደዋል። አድማጮች፣ ቀደም ብዬ እንደጠቆምኩት በፕሮግራም ይዘት ሳቢያ ሙዚቃዎቹን ላጫውት እንጂ የሙዚቃ ምርጫ ላይ ዛሬ አልተጋሁም። ወደ ተከታዩ ቅንብር ልውሰዳችሁ። በቅርቡ ዋሽንግተን ዲሲ ላይ ከፍተኛ እውቅና ያገኘና ዝናውም እጅግ እየገነነ የመጣ ፈጣን የሚባለውን አሰራር የተከተለ ምግብ ቤት ባለቤቶች ናቸው በመግቢያው የተዋወቅ ናቸው ለልዩ ስኬት የበቁ ሶስት ኢትዮጵያውያን። ለየት ያለውን መሳጭ ታሪካቸውን የዋሽንግተን ፖስት ጋዜጣ ዘግቦበታል። ሶስት እንግዶች መስመር ላይ ይያለው ከታላቅ ልጀምር መሰለኝ። ቢኒያም ሀብተ ማርያም፣ ሚካኤል ሀብተ ማርያም ወንድማማቾች፣ የቢኒያም ባለቤት ወይዘሮ ሀረገ ወይን መስፍን እንኳን ወደ አሜሪካ ድምጽ በስልኩ መስመርም ቢሆን ብቅ አላችሁ። በቅድሚያ
እናመሰግናለን ለዚህ ኢንተርቪው ስለጠራህን።
የሚመስጥ ታሪካችሁ በቅርቡ በዋሽንግተን ፖስት ጋዜጣ ላይ የወጣ አንድ ጽሁፍ ፓፓይስን ተውት ይላል። በዚህ በዩናይት ስቴትስ የሚታወቅ በዶሮ የሚሰራ ሳንዱች በስሙ ብዙዎች የሚያውቁትን ምግብ ቤት እሱን እርሱት ሲል ነው የሚንደረደረው በመግቢያው። አንድ ብዙዎች የተቀባበሉት የትዊተር መልእክት ደንበኞች ከአንድ ወዲህ ወደ ዩናይት ስቴትስ ተሰደው በመጡ በዩናይት ስቴትስ የሚኖሩ የሬስቶራንት ባለቤቶች ደጃፍ እንዲኮለኮሉ አደረጋቸው ይላል። በግርድፉ በአማርኛ መመለሴ ነው። እዚ ዋሽንግተን ዲሲ ውስጥ የሚገኝ ምግብ ቤት ከፍታችኋል። ምግብ ቤታችሁ ግን የተለመደ አይመስልም፣ በጣም ዝነኛ ነው። ምንድን ነው ሚስጥሩ? ከታላቅ ልጀምር። ቢኒያም፣ ምንድን ነው ቤታችሁን እንደዚህ ተወዳጅም እንደዚህ የተለየ ያደረገው?
እናመሰግናለን ስላቀረብከን። መጀመሪያ ለየት ያደረገው ነገር ምንድን ነው? እኛ በተቻለ መጠን ኦርጋኒክ ችክን ነው የምንጠቀመው። ናቹራል ሬዝድ የሆኑ
በፍጥነት እንዲያድጉ ከሚደረጉት ዶሮዎች ይልቅ ዶሮ ጭሮ እንደሚበላውም ባይሆን የተፈጥሮ እህል በልተው ያደጉ በደንብ የተያዙ ዶሮዎችን ነው ለምግብ የምታዘጋጁት።
በልተው ምንም አይነት የአኒማል ፕሮዳክት ያልበሉ ማለት ነው። ጥራጥሬ ብቻ
እንደሚያንሰሳ ፕሮዳክት
እንጠቀመው። ሌላው ነገር እኛን ለየት የሚያደርገን የምንጠብሰው ዶሮውን፣ ምንከትፈው፣ የምናዘጋጀው፣ ምንደባልቀው ሁሉ ነገር ኢንሃውስ ነው። ራሳችን ነው።
እዚያው ምግብ ቤታችን ውስጥ ነው ትኩስ የሚሰራው ነው የምትለን?
ልክ ነው። አዎ። እና ሌላ ነገር ምንድን ነው፣ ሰው ልክ እንዳዘዘ ነው መጥበስ የምንጀምረው። ወይ ጠብሰና እናስቀምጥም፣ ወይ ሀኮይ ኩክ አድርገ ነው ሰው ሲመጣ አንጠብቅም። ሰው ልክ እንዳዘዘ አንደኛም ሰው የምናስጠብቀው ምንድን ነው፣ ወዲያው ነው የምንጠብሰው እና ሙቀት ላይ እናስቀምጥም ወይ ደግመን አንጠብሰው። እና ለየት ያደረግን ከሌሎች እኛ አይነት የሚሰሩ ካምፓኒ የሚለየን እሱ።
ግሩም፣ ለመንደርደሪያ ያህል ያን ፍንጭ ከሰጠህን በቀጥታ እንዲህ አይነት ጥያቄ ሲጠየቅ ቶሎ ቀድሞ የሚመጣው ወደ እህቶች ነው የሚወረወረው። ባለቤት ሀረገ ወይን እርግጡን ትነግረኛለች ብዬ አስባለሁ። ጥሩ ምግብ አብሳይ ወንዶች እንደ ልብ ያሉበት ሀገር ነው። አሁን ተስፋ አደርጋለሁ በኢትዮጵያም እንደ ድሮ ምግብ ማብሰያ ቤት ውስጥ ወንድ ልጅ አይገባም ያለፈበት ይመስለኛል። ነገር ግን ማን ነው ባለሙያው? ሀረገ ወይን አንቺ ነሽ ባለቤት? እሺ፣
እንሰጥቻለሁ። ባለቤቴ በጣም ባለሙያ ነው። የሰራሁትን ምግብ መልሶ አሻሽሎ ያቀርባል። ስለዚህ በቃ እኔም መስራት እጅ ሰጥቻለሁ። አሰራም ቤት ውስጥ እሱ ነው የሚሰራው ምግብን በተመለከተ።
ብንያም፣ ባለሙያው ነህ ተብለሃል። ከታናሽ ወንድምስ ለመብለጥህ አናውቅምና ሚካኤል፣ አንተም ቢኒያም ይበልጠኛል ብለህ ታምናለህ ወይስ ሌላ አንተ የተለየ ችሎታ ትነግረናለህ?
አይ እንኳን ቢኒያምን አልበልጠውም። እሱ ነው ብዙውን ነገር አክቹዋሊ በልጅነታችንም ጀምሮ እሱ ነበር ኮክ የሚያደርገው እና ቤት ውስጥ ባለኛ ነው።
የቤቱ ዋና ባለሙያ እሱ ነው ብላችሁ እጅ ሰጥታችኋል ሁለታችሁ። ግሩም ምሳሌነትም ያለው የቤተሰብ ምግብ ቤት ነው። በዚህ ሀገር አሰራር ምናልባትም መሰል ምግብ ቤቶችን በተለያዩ ቦታዎች መክፈት የሚያስችል የሚመስል ቀደም ብሎ በምሳሌ የተጠራው ፓፓይስ በመባል የሚታወቀው በዝነኝነቱ ቀደም ሲል በዚህ በዩናይት ስቴትስ የሚታወቅ የሳንዱች ምግብ ቤትን እንኳን እርሱት ያስባለላችሁ። ምናልባትም ከዚህ በላይ ማደግ እንደሚችል መረዳት ይቻላል። ግን በቤተሰብ ነው እናያዛችሁት፣ ሶስት ሆናችሁ ነው እየሰራችሁ ያላችሁትና እንዴት ጀመረ? ቢኒያም፣ እስቲ አንተ ጀምርልን። ምግብ ቤት መክፈት ሀሳብ ከየት መጣ? እንዴት እዚህ ቦታ ደረሳችሁ?
እንግዲህ የጀመርነው በፈረንጆች አቆጣጠር በ2011 ነው። በመኪና እየተዘዋወርን ምግብ ነበር የምንሸጠው። በዛ ጊዜ በመኪና ምግብ ማዞር የተጀመረበት ጊዜ ነበር። እንደ አዲስ ፋሽን ተጀምሮ ነበር። ገንዘብም ያን ያህል ሪኳር ስለማድረግ ለመጀመር
በትንሽ ወጪ መጀመር ይቻላል
ይቻላል። አዎ፣ ለየት ያለ ምግብ ነበር በዛ ጊዜ የምንሰራው። ግን የጀመርነው በ2011 ላይ
እንደ ተረዳሁት እዚህ ሀገር ከመጣችሁ ረዘም ያለ ጊዜ ቆይታችኋል ይመስለኛል። ካናዳ ነበራችሁ መጀመሪያ? እስኪ ንገረን ስለ ራሳችሁ።
እኔና ወንድሜ ካናዳ ነበር፣ ባለቤቱ እዚህ ሀገር ነበረች። ስንጋባ እንግዲህ ሰርጋችንን እዚህ አድርገን እዚህ አሜሪካ ውስጥ ለመኖር ወሰንን እና ያው የስራ ምድል ስናስብ የሚሻለው ቀላልም አዲስም ነገር በመኪና እየተዘዋወሩ ምግብ መሸጥ ነበር እና እዛ ውስጥ ገባን። በዛ እንጀመር ነው እንግዲህ አጀማመራችን።
ግሩም፣ ለዚህ ሁሉ መነሻ ወደ ሆነው ታሪክ እንሂድ። ቀደም ብዬ በጠቀስኩት በታዋቂው የዋሽንግተን ፖስት ጋዜጣ ላይ የምግብ ቤታችሁ ታሪክ ሲወጣ አንዲት ሴት በትዊተር አማካኝነት በላከችው መልእክት ምግብ ቤታችሁን አድንቃ ነው የጻፈችው። ቅድም የጠራ ነው ሳንድዊች በመስራት የሚታወቀውን ምግብ ቤት ጥሩ ነው፣ ነገር ግን እዚህ አካባቢ የምትኖሩ ከሆነ ሮሚንግ ሩስተርን ተመልከቱት፣ እዛ መሄድ አለባችሁ የሚል መልእክት ላከች። ከዚያ በኋላ ያለው ሁሉ ታሪክ ነው እንደሚባለው ነው። ሰዎች ወደ እናንተ መጎረፍ ጀመሩ፣ ብዙ ማነጋገርም ጀመረ። እንዲያውም ዜናው ላይ እንደሚያመለክተው የእድሜ ልክ ሳንዱች በነጻ በደንበኝነቷ ይህን መልእክት ያስተላለፈችውን ወጣት ጋበዛችኋት። ሁልጊዜም እናንተ ጋር መታ ሳንዱች እንድትወስድ ወይም እንድትመገብ እንደፈቀዳችሁላት ታሪኩ ያትታል። ትክክል ነው ጋዜጣ ላይ የወጣው?
ትክክል ነው። አዎ፣ እንግዲህ ሚኪ አንተ በበለጠ አስረዳቸው እሱ ሶሻል ሚዲያውን እሱ ነው የሚሰራው።
የስራ ክፍፍል አለንና እንዲህ ያለውን ጉዳይ የሚመለከተው የአቶ ሚካኤል መስሪያ ቤት ነው የምትለው?
እሱ ነው።
እሺ ሚካኤል።
አዎ፣ የሶሻል ሚዲያ ስሟ ለሄራ ትባላለች፣ ወይም የእውነት ስሟ ብሪ ትባላለች። እሷ አክቹዋሊ የኛ ካስተመር ነበረች፣ ደንበኛችን ነበረች። እና እዚህ ቤት ትመጣ ነበር፣ ትበላ ነበር። እና ይሄኛው አሁን ቺክፍሌ እና ፓፓይስ ባላቸው በአንድ ነገር ነበራቸው፣ ቺክፍሌ እና ፓፓይስ። እና በዛ ላይ ለምን ፓፓይስ ትሄዳላችሁ ከእነሱ የሚበልጥ ሮሚ ሮስተር አለ ብላ ጻፈች። እና በቃ እሱ ነው ወን ቫይራል።
ከዛ ሰው ሁሉ መቀባበል ጀመረ ያን ኢሜል። በእርግጥም ትኩረት ሳበ።
አዎ አዎ፣ በጣም ስራ ላይ ነበረ ትዝ ይለኛል። እና ዞር ብለን ስናየው በአንዴ 2000 ፎሎወርስ በአንድ ጊዜ ሳገኘ በአንድ ጊዜ። እና እያየ ነው እየጨመረ ሄደ። ከዛ ሳናስበው ቫይራል ማለት ነው።
እስኪ በመጀመሪያው ይሄ ለውጥ ከመጣ በኋላ ያያችሁትን ስዕል ስጪ። አረጋዊን አንቺን ልጋብዝ እዚህ ላይ። ሶስቱን እንግዶቼን አመሰግናለሁ። ወጋችን አላበቃም። አድማጮች፣ በሚቀጥለው ሳምንት ፕሮግራማችን እንመለስበታለን። አሁን
እስራኤል ተቀምጣ የኔን ህይወት እመራለሁ ብላ የምታስብ ከሆነ ተሳስታል።
አና ይህ እኮ እናታችን ያደረጋ ያደረግ ይችላል። እንኮቅልሽ ከእናቱ ወሎቱ መልሶ እናቱ ይመታ።
አንተ
በሰገድልሽ
የደሃ ገብርኤል ብቻ ነው እየታነቀ የሚጋፈጠው።
ህይወታችን እዚህ ሲኦል ነው። ነገር ግን ይህን ገሃነም የግድ ማሸነፍ ይኖርብናል አይደል? ልብ በሉ። ምንም ፊቶት የተከፋ በእኔ አልተማመን።
አርባዬ ልንሳፈር ነው።
ኤሊስ፣ እኛ ከሄድን በኋላ ህይወት ዞር ብላ እንደማታስታውቅም
በቃ በመጨረሻ ሁሉ ነው።
በራሳቸው ተነሳሽነት ሀገራችን ለመጠበቅ የግድ መለመን
ነበረባት።
እኔም በአንቺ ግን እንዲህ ነበርኩ። በፍቅር ላይ የምጨምረው ነገር የለም።
ይህ ቦታ ገነት እንጂ ሲሆን ነው።
የተመልካቾቹን ቀልብ ለመሳብ የታደለ ብዙም ያወያየ የኢትዮጵያዊቱ እስራኤላዊት የፊልም ዲሬክተር አለመወርቅ ዴቪድያን ባለፈው ፕሮግራማችን ያስተዋወቅ ነው በዋሽንግተን ዲሲ በመታየት ላይ ያለ አዲስ ፊልም ነው። በቃላችንም መሰረት አለመወርቅን ወዲህ ወደ ስቱዲያችን ጋብዘን አወያይተናታል። አለም ወርቅ ዴቪድያን እንኳን ደህና መጣሽ።
አመሰግናለሁ። እንኳን ደህና ቆየህ።
አማርኛ አልተረሳሽም? ለምን አማርኛ አልተረሳሽም እንደምል አድማጮች በኋላ ይገባቸዋል። በ11 ዓመትሽ ከሀገር ወጥተሽ ብዙ እድሜሽን እስራኤል ሀገር አሳልፈሽ አማርኛሽ ትላንት ከአዲስ አበባ እንደመጣ ሰው ነው የምታወሪው። እንዴት ተቻለ?
አመሰግናለሁ። የ11 ዓመት ልጅ ማለት ትንሽ ልጅ አይደለም። ቋንቋ በደንብ የምትማረው በልጅነት ግን ደጅ ከሀገር ስትወጣ ቋንቋ መያዝ ትፈልጋለህ ወይስ መያዝ አትፈልግም? የራስ ጥያቄ ነው።
ስለዚህ ጥረት አድርጊያለሽ ምትፈልጊ ከሆነ?
አዎ፣ በቤት ውስጥ አንድ ነገር ደሞ እናቴ በጣም ልጆችን ወጣቶችን እያለን ቤት ውስጥ አማርኛ ብቻ እንድንነጋገር ኮረኮመን ነበር። አዎ፣ ስለዚህ ቤት ውስጥ አማርኛ ነው የምንነጋገረው።
ስለአስተዳደግ፣ ስለቤተሰብ፣ ስለልጅነት ታጫውቺናለሽ። ቀስ እያልናነሳለን። ዛሬ ይሄን እንድንወያይ የሚያደርገን ትልቅ ታሪክ ነው። በትላንትና ሁለት ምሽት እዚህ ዋሽንግተን ዲሲ ውስጥ ሲታይ ተመልክቻለሁ። ተመልካቾች ሲጠይቁም ፊግ ትሪ የሾላ ዛፍ የተሰኘ በአማርኛ ኢትዮጵያውያን የሚጫወቱበት ነገር ግን በእንግሊዝኛም ሰዎች እንዲረዱት በፊልም ቋንቋ የሚጻፍበት ኢትዮጵያውያን ያልሆኑ ሰዎችም የተመለከቱት ፊልም ነው። እስኪ ንገሪን ስለ ፊልምሽ አጫዎችን።
ፊልሙ ያዘለው ፊልሙ በሁለት ቤተ እስራኤልና ክርስቲያን ቤተሰቦች ከአዲስ አበባ ዙሪያ የሚኖሩ ቤተሰቦች በእነሱ ግንኙነት ፍቅር ግን ከዛ ውጪ ብዙ ጠቀስ የሚያደርገው በደርግ ጊዜ ያለውን ህይወት ሁለት እነዛ ቤተሰቦች እንዴት ነው ኑሯቸውን የሚወጡት በ89 በ91 አካባቢ። በእኔ አስተያየት የኢትዮጵያ ትልቅ ወሳኝ ጊዜ ነበረ በሂስትሪ የኢትዮጵያ ሂስትሪ ጋር። ሁለተኛ ደግሞ ለቤተ እስራኤሎችም በጣም ትልቅ ወሳኝ ጊዜ ነበረ። አንደኛ ቤተ እስራኤሎች ወደ እስራኤል እንመለሳለን ብሎ በዛም ወቅት የተነሳሳበት ጊዜ ነበረ። ሁለተኛ ደግሞ የኢትዮጵያ የህዝብ የእርስ በርስ ጦርነት ትግራይ ኤርትራ ራሷን ለመለየት የምታደርግበት መጨረሻው አካባቢ እየመጣ ነው።
ጦርነት ነበረ።
አዎ፣ ጦርነት ነበር። ግን ያንን ቦታ ማየው በጣም ወሳኝ ጊዜ ነበረ እና የተያያዘ ነገር ነው።
በሰው ህይወት ላይም ከፍተኛ ተጽዕኖ ማሳደር የሚችል ብዙ ለውጦች የሚታዩበት በመሰረታዊነት የሰውን ልጅ ወይም የኢትዮጵያውያን ህይወት አቅጣጫ ሊወስን የሚችል ከባድ ጊዜ ነበር።
የውሰናም ጊዜ ነበረ፣ የሚወሰነ ጊዜ ነበር። ያንን ያ ማለት ቤተ እስራኤሎች በዛን ጊዜ አዲስ መንገድ እየተከፈተላቸው ነበረ። ያንን ጦርነት ትተው ሌላ ቦታ የመሄድ ችሎታ ነበራቸው እና ደግሞ እዛ ቀሪዎቹ ማን ነበሩ? ክርስቲያኖች፣ የሌላው ኢትዮጵያ ወገኖች ነው። የዛን ጊዜ ማለትም ይሄ ጊዜ ማለትም ለግልብጥ ነበረ። ቤተ እስራኤሎች የተጨቆኑ ህብረተሰብ ነበሩ። አሁን ለነሱ መውጫ ሲኖር ሌላው ሲቀር ገባህ? ብዙ አስተያየት ለማድረግ የሞከርኩበት ጊዜ ነው። ይችን ጊዜ በጣም እንደ ወሳኝ ጊዜ ነገር ስላየኋት
ከብዙ አቅጣጫ ለመመልከት
ሞክረሻል? ብዙ አቅጣጫ ለመመልከት። ግን ዞሮ ዞሮ ማየት ፈልገው ሀሳቤ የነበረው ይሄንን ቦታ ለመፈተን ነው የምፈልገው። እንደ ፈተና እንመልከተው። ያ ቦታ ምንድን ነው የሚለው? ለእያንዳንዱ ህብረተሰብ ምን አይነት አስተያየት መስጠት ይችላል? መፈተን የምንችልበት ጊዜ ነው። በእኔ አስተያየት
ትክክል ይገባል። ምናልባት ፈታፈታ አድርገን እንነጋገር። በዚህ ሰዓት ለሚከታተሉ ይህን ውይይታችን ለሚከታተሉ ተመልካቾቻችን ፊልሙን እንዲያዩት ስለሚፈለግ የምናወራቸው ነገሮች ፊልሙን ከማየት በመለስ ባለ ስለሆነ አንቺ በምትመልሽልኝ ታሪኮችን በዛ መንገድ እንደሆነ ይገባኛል። አለምወርቅ፣ የቤተ እስራኤላውያን ጉዞውን የሚመለከት በተለይ ወደ እስራኤል ሊጓዙ የነበረው ይሄ አሁን እንደገለሽልን እንደ አውሮፓውያን ዘመን አቆጣጠር በ1989 81 82 ገደማ በኢትዮጵያ አቆጣጠር የተካሄደው ታሪካዊ ጉዞ ነው። በዚያን ጊዜ ቤተ እስራኤላዊ ያልሆኑ ሰዎችም አብረው ለመሄድ ሲሞክሩ ይታወቃል። በታሪክም የተደረገበት በአንቺም ፊልም ላይ የሚዋደዱ ቤተሰቦች፣ አንዷ ቤተሰብ ቤተ እስራኤላዊ፣ ሌላኛዋ ቤተ እስራኤላዊ ያልሆኑ ኢትዮጵያዊ ክርስቲያን ቤተሰብ ከፍተኛ ትንቅንቅ ሲያደርጉ እናያለን። እንዲወጡ ለማድረግ ሲሞክሩ ትግል ሲያደርጉ እናያለን። እስኪ ንገሪን፣ ይሄ የተለመደ ነበረ? በአንቺ በራስሽም ህይወት ውስጥ የምታወቂያቸው ነገሮች ይኖራሉና ሁለት ቤተሰቦች በዚህ ደረጃ መሄዳቸው እስኪ አጫዎችን።
አንደኛ ነገር ከራሴ ህይወት ታሪክ የተያያዘ የእንጀራ አባቴ ቤተ እስራኤል አዊ ነው። ራሳችን እንዴት እንደወጣን የወቅቱን ጊዜ አውቃለሁ። የዛን ጊዜ ግን ያ ወቅት አቃሎ ብዙ ለወጣ እንደመጣ ደግሞ አቃሎ። ከዛ ውጪ ብዙ ቤተ እስራኤሎች ክርስቲያኖችን ልጄ ነው ብለው ጥላቻ ብቻ ሳይሆን ፍቅርም አለ። እስራኤል ሀገር ውስጥ ብዙ ልጆች አሉ፣ ብዙ ሰዎች አሉ ልጄ ናቸው ተብሎ አብረው ተጣብቀው ምናምን ተያይዘው የመጡት ይሄ ትልቅ ነገር ነው። ያንንም ያደረገው በዛ በጨለማ ጊዜ ህብረተሰቡ ፖለቲካውን ከተው ጎን ለጎን ያለው ጎረቤት ለጎረቤት ምን ለእያንዳንዱ እንደሰራለት
አብሮ ነው የኖሩት። ብዙ ዘመን የዘለቀ ወዳጅነት አለ።
ብዙም እንትን ጭቆና ምናምን ቢኖር ግን የእያንዳንዱን ቤት ገብተህ ስትፈትነው ሌሎችንም ነገሮች የተደረጉ አሉ። ያንን ፍቅር የሰው ልጅ ችሎታችን ማንጸባረቅ ፈልጋለሁ። በዛም ስለማምንበት ነው።
በትክክል የተንጸባረቀ ይመስለኛል። ተመልካቾቻችን ፊልሙን ካዩ በኋላ ከራሳቸው እይታ ጋር ያዛምዱታል። በዋናዋ ገጸ ባህሪሽ ታዳጊ ልጅ ሚና በሚል ገጸ ባህሪ የምትጫወተው አሁንም ትዩን ታሪክ የሚመስል የልጅነት ፍቅር ከኤሊ ጋር ያላቸውን የልጅነት ፍቅር ፈተና ላይ ሲወድቅ እንመለከታለን። የብሔራዊ ውትድርና የጦርነት ወቅት ነው። ሕፃናት ሁሉ ለዘመቻ የሚታጩበት ጊዜ ነው። በአንድ በኩል ከዛ ጨለማ ጊዜ ብለሸዋል፣ ከዛ ለመውጣት ተስፋ ወዳደረጉበት አገር ለመሄድ ቤተሰቦች ይሞክራሉ። በስሜት የሚጠራርገው የሚይዝ ፊልም ነው የሰራሽው። እስኪ ከፊልም ተዋናዮችሽ ጋር የነበረውን ነገር አጫዎችን። እንደተረዳ ነው ይህ ሁሉ አድናቆት የተሰጠው ፊልም በጀማሪ ተዋናያን የተሰራው። ከዚህ ቀደም ፊልም ባልሰሩ ሁሉ አንዳንዶቹን ከያሉበት ፈልገሽ እንዴት እንዳገኘሽ ስታጫውችን ነበረ። ከፊልሙ በኋላ በነበረ ጥያቄና መልስ ላይ እስኪ አጫውች።
በሁለት የተከፋፈለ ነው። አብዛኛውን ወጣቶች ልጆች ሆነው የሰሩት የፊልም ትምህርት ቤት ሄደው ሙያ ምናምን የሌላቸው ልጆች ናቸው። እሱንም የራሴ አስተሳሰብ ነው በዛ መግለጽ የፈለግኩት። አንደኛ እኔ አዲስ አበባ ሾላ የካ ሚካኤል እዛ አካባቢ ነው ያደግኩት። እናስ የሰፈር ልጆች ማስፊት ምናምን ማያስታውሰው ያንን ነው የፈለኩት። የሰፈር ልጆች ማለት ብልጥ አራዳነን ካስተዳደግም ቤት ውስጥ እንሰራለን፣ ጎበዞችም ነን፣ አቧራት እና ቦነ ነው የምንውለው፣ ሙሉ ላይፍ አለን። የቤትም ስራ ስሰራ ነው። በጣም ቤተሰብ ረዳ ነበረ ባለኝ ችሎታ። ግን የልጅነቴም ስጫወት ወንዝ ነበር። እንጨት ለቀማ ስንሄድም ስንመለስ እንጨት እንለቅማለን፣ ስራችን እናካሄዳለን። ከዛ ውጪ ግን እንጨቱንም ለቅመን ስንት ጫወታ ነበረን። ስለዚህ ሁለቱ የተያያዘ ነገር ነው በእኔ ጭንቅላት ውስጥ ያለው። ስራ ምሰራለው፣ ዲስፕሊን አለ፣ ግን የልጅነቴን በቃ እነዛን ልጆች የት ነው ማገኘው ብዬ ኦኬ፣ በየመንገዱ በየሰፈሩ ሾላ ሰፈር ሄደን እዚህ ሰፈር ሄደን ማየት እነዛን መምረጥ አለብን ምናምን ብዬ ወስኛለው። የወሰናው ጉዳይ ብቻም ሳይሆን ኢትዮጵያ የትወና ኤጀንሲ የለም፣ ይሄ መሰራት አለበት።
ተዋናያንን የሚፈልግ አንድ ፊልም ሰሪ እንዲህ አይነት ለገጸ ባህሪያት የሚጫወቱ ልኝ ላወዳደራቸው የምፈልጋቸው ተዋናያን አሉ ብሎ የሚሄድበት ያን የተደራጀ ባለሙያዎች ያሉበት ድርጅት ማለት ነው።
ሁሉንም ያሉትን ተዋናኞች ፍላጎት ያላቸውን አንድ ላይ አደራጅቶ እያሳየ የምሰራው ኤጀንሲ ያስፈልጋል። ያም ስለሌላ ሁለተኛ መንገድ ኦኬ፣ እንደዚህ በእንደዚህ አይነት መንገድ። ግን ትላልቆቹ ወይንሸት ቅድስ ወላጆች ሆነው የተጫወቱት እና ተሰግድላቸው የታወቁ ተዋናኞች ናቸው። ስለዚህ እነሱን ቀደም ብዬ ብዙ የኢትዮጵያ ቴሌቪዥን ድራማ አይነበረ ፊልሞች አይነበረ ማንን እፈልጋለሁ ማንን አደርጋለሁ ለማየት
ታዋቂዎቹን ወደኋላ ላይ ጠቀሻቸውን ለተጫወቱት ስራ ተስማሚ መሆናቸውን አውቀሽ አገኘሻቸው። ታዳጊዎቹን ግን ባልተለመደ መንገድ እስኪ ስለ ፊልም ፍላጎትሽ፣ ስለ ልጅነትሽ፣ ወደ ፊልም ዓለም ስለገባሽበት ሁኔታ ደግሞ አጫዎችን። ቀደም ብለን መግቢያው እንደገለጽ ነው የ11 ዓመት ልጅ እያለሽ ነው ሄድሽው። እንዴት ሄድሽ? የእንጀራ አባትሽ ቤተ እስራኤላዊ እንደሆኑ ገልጽሻል። ሌሎች ቤተሰቦችሽ፣ ወላጆች ቤተ እስራኤላውያን አይደሉም። እንዴት ሄድሽ? ከዛስ ወደ ሲኒማው ዓለም እንዴት ገባ?
አድማጮች፣ ከዓለም ወርቅም ጋር የጀመርነው ቃለ ምልልስ አላበቃም። በቀጣይ ፕሮግራማችን ነው የምንመለስበት። አሁን ወደ አዲስ አበባ። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴም ለሳምንቱ የመረጠውን ቅንብር ይዞልን ቀርቧል።
አመሰግናለሁ አሉላ። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። ማረክን እንዳይሉ ሰው የለበጃቸው፣ ገደልን እንዳይሉ ሰው የለበጃቸው። ምን አሉ እንግሊዞች ሲገቡ አገራቸው ተብሎ የተገጠመላቸው ዳግማዊ አጼ ቴዎድሮስ መምህር አካለ ወልድን በሕግ አማካሪነታቸው በፍትሐ ነገሥቱ፣ የጦር አበጋዛቸውን ፊታውራሪ ገብርዬን ደግሞ በጀግንነቱ ያቀርቧቸው ነበር ይባላል። ለዚህም ነው ታዲያ ዕውቅና ሲሰጡ ይማሯል እንደ አካልዬ፣ ይዋጓል እንደ ገብርዬ ያሉት። ዛሬ ላይ ህዝቧን የህግ ያለህ ያሰኘች ያለችው ኢትዮጵያ በህግ መተዳደር ከጀመረች 1687 ዓመት ማስቆጠሯን የዛሬ 15 ቀን በዚሁ ፕሮግራም ተጫውተናል። ቀደምት ባለስልጣናት ለህግ ይሰጡት የነበረውን ከበሬታ እናያለን። ህግ ያልተማረና የማያውቅ ሰው ለስልጣን እንደማይበቃ እንገነዘባለን። እንግዳዬ በዳግማዊ ምኒልክ መታሰቢያ የመምህራንና ቀሳውስት ማሰልጠኛ ተቋም የሐዲስ ኪዳን መምህርና ፍትሐ ነገሥት አዋቂው አባ ገብረ መድን ገብረ ዮሐንስ ናቸው። ጨዋታችንን በመንፈሳዊው ፍትህ እንጀምራለን። አባ ገብረ መድን፣
ቤተ ክርስቲያን በመንፈሳዊ ፍርድ ሰው ኃጢያ ሲሰራ እንዴት መቀጣት እንዳለበት፣ እንዴት መጾም እንዳለበት፣ እንዴት መጸለይ እንዳለበት፣ እንዴት መጾም እንዳለበት፣ እንዴት መስገድ እንዳለበት በአጠቃላይ ስለ ቤተ ክርስቲያን ስርዓት ይተነትናል። መንፈሳዊ ፍትህ ስጋዊ ደግሞ ወደ መሳፍንት ይመጣል፣ ወደ ነገሥታት ይመጣል፣ ወደ መሪዎች ገዢዎች ይመጣል። በአሁን አነጋገር ሚኒስትሮች ፕሬዚዳንቶች ይባላሉ። በዚያ ዘመን ነገሥታት፣ መኳንንት፣ መሳፍንት ለሚባሉ እስከ አጼ ኃይለ ሥላሴ ማለት ነው። እና በአጼ ኃይለ ሥላሴ ያው ከንጉሱ ውራት መፍቀሪ እግዚአብሔር ቅዱስ ቆስጠንጢኖስ ጀምሮ እስከ አጼ ኃይለ ሥላሴ በፍትህ ስጋዊ በፍትህ መንፈሳዊ ነው ቤተ መንግስት ሁሉ ሲመራ የነበረ። ኢትዮጵያ የተጀመረው በአርባ አጽዋ ነው። ከዚያን ዘመን ጀምሮ እስከ አጼ ኃይለ ሥላሴ ነገሥታቱ፣ መኳንንቱ የጠቅላይ ግዛት ይባላል እንጂ ገዢዎች፣ መሳፍንቱ፣ መኳንንቱ ሁሉ ፍትሐ ነገሥት ተምረው ነው የሚያድጉ። ሲማሩ እየተማሩ ነው የሚያድጉ። የባላባት ልጆች፣ የሀብታም ልጆች፣ የመሳፍንት መኳንንት ልጆች ፍትሐ ነገሥት እየተማሩ ነው የሚያድጉ። ሲያድጉ መጀመሪያ የቤተ ክርስቲያን ትምህርት ይማሩ ነው። አሁን ዳዊትን ሁሉ ይማሩና ፍትሐ ነገሥት ደግሞ ስለ አስተዳደር፣ ስለ ህግ፣ ስለ ስራ ደግሞ ይማራሉ። በሚገባ ነው የሚማሩ። ሳይማር አይሾሙም ያን ጊዜ። አዎ ፍትሐ ነገሥት የማያውቅ እንኳን ጠቅላይ ግዛት ይቅርና የአውራጃ የወረዳ ገዢ ፍትሐ ነገሥት የማያውቅ የለም ያን ጊዜ። ህግ ያውቃል በደንብ አድርጎ፣ ፍርድ የሚፈርድም ፍትሐ ነገሥት ያወቀ ሰው ነው። ስለዚህ ራሱ መሳፍንቱ መጀመሪያ ይማራሉ፣ ኋላ ደግሞ ስሸሙ የፍትሐ ነገሥት መምህር ልቄ ይባላል። እያንዳንዱ መስፍን የየክፍለ ሀገሩ ወይም ደግሞ የጠቅላይ ግዛቱ ወይም ደግሞ በአሁን አነጋገር የየክልሉ መሪ የፍትሐ ነገሥት መምህር አብሮት አይለየም፣ ከእሱ ጋር አይቀመጥ ነበር።
ፍርድ በሚሰጥበት ጊዜ እንዲረዳው ነው። ለምንድን ነው?
ለአስተዳደር እንዲያግዘው ነው፣ እንዲያማክረው። በፍርድ ጊዜ ደግሞ ያው ይፈርዳል፣ ፈላጅ አለ። ፍርድ መጀመሪያ ስለ ሁሉም ነገር አማካሪ ነው። ስለ ፍርድም፣ ስለ አስተዳደር፣ ስለ ሁሉ የፍትሐ ነገሥት መምህር ያንን ገዥውን መስፍንን ወይም ንጉሱን ንጉሠ ነገሥት ያማክረዋል። ስለ ፍትህ፣ ስለ ፍርድ፣ ስለ አስተዳደር ያማክረዋል። የተማረ ቢሆንም አማካሪ ያስፈልገዋል ማለት ነው።
ይሄ የፍትሐ ነገሥቱ ነገር ይሄ ትውልድ የማያውቀውን ፍትሐ ነገሥት በዩኒቨርሲቲ ደረጃ በትምህርት ላይ የማይሰጥም። እስቲ አብራሩ።
ሙሉ እውቀት ለማግኘት ከተፈለገ ስለ ፍርድ፣ ስለ አስተዳደር በጥልቀትና በስፋት ለማወቅ ከተፈለገ ፍትሐ ነገሥት መማር ያስፈልገዋል። ህግ አውቃለሁ፣ ስለ ህግ በደንብ ተምሬያለሁ የሚል ከሆነ ፍትሐ ነገሥት መማር አለበት። ፍትሐ ነገሥት ማለት በጣም የረቀቀ ስፋት ያለው ህግና ስርዓት ነው። ደረቀቀ ነው እና እንግዲህ ያለ ፍትሐ ነገሥት ፍርድ አይሰጥም። ፍትሐ ነገሥት ያው ስሙ አሁን ቢለወጥም ምን ጊዜ ህግ ህግ ነው። ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ህግ መኖር አይችልም። ልጓም የሌለው ፈረስ ይጥላል ከደንደስ ይባላል። ህግ የሌለው ሰውም እንደዚህ መረን ሆነ ዳንድ የወንበዴ የሆነ ይቀራል። ራሱን አጥፍቶ ሀገር ያጠፋል። እና ለሰው መግቻው ልጓሙ ህግ ነው። ያለ ህግና ያለ ስርዓት ማህበራዊ ኑሮ መኖር አይቻልም። ማህበራዊ ኑሮ፣ ህዝባዊ ኑሮ፣ ህዝባዊ ቦታ ሊቃና ሊከናወን እድገት፣ ልማት፣ አንድነት፣ ህብረት የሚጠናክረው በህግ ነው፣ በደንብ ነው፣ በህግ በስርዓት አሁን ደንብ ስርዓት ተከትሎ ነው። ወይም ደግሞ በደንቡና በህግ በስርዓት ሲመራ ነው።
አመሰግናለሁ አባ ገብረ መድን ገብረ ዮሐንስ መጋቤ ሐዲስ። እኔም እንግዲህ የዛሬውን ፕሮግራሜን በዚሁ ላብቃ። የዛሬ 15 ቀን እንገናኝ። ቸርን ሰንበት።
አድማጮች ለምሽቱ ያልነውን በዚሁ ልንቋጭ ነው። ባቀረብናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ። አሁን የቀረን
አድማጮች አሁን የዜና ማጠቃለያ እንበባል። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ ክስ ለመመስረት የሚያበቃ ጥፋት ካለ የሚመረምረው የተወካዮች ምክር ቤት የስለላ ኮሚቴ የሁለት ባለስልጣኖች ቃለ ምስክርነት ትላንት በጽሑፍ መልክ አውጥቷል። ሁለቱ ባለስልጣኖች በመጪው ሳምንት በይፋ ጥያቄ ይቀርብባቸዋል። የኢራኑ ከፍተኛው መሪ መንግስት የነዳጅ ዘይት ዋጋ ለመጨመር መወሰኑን ዛሬ ደግፏል። ይህ ውሳኔ በሳምንት ማብቂያ ላይ ከፍተኛ ተቃውሞ አስነስቷል። አያቶላ አሊ ኻሜኔይ ቢያንስ ሁለት ሰዎች ሕይወታቸውን ባጡበት ተቃውሞ ለወደመው ንብረት የወንጀለኞች ተግባር ነው ብለውታል። የነዳጅ ዘይት ዋጋ የጨመረው በ50% ሲሆን ይህን በመቃወም የተነሳውን ብጥብጥ ለማርገብ ሲል መንግስት በሀገሪቱ ዙሪያ ኢንተርኔት ዘግቷል። ዩናይትድ ስቴትስ እና ደቡብ ኮሪያ በጣምራ የሚያካሂዱትን ወታደራዊ ልምምድ እንደሚያዘገዩ ዛሬ ተናግረዋል። ሰሜን ኮሪያ ወታደራዊ ልምምዱን ተንኳሽና አደገኛ ነው ስትል በያዝነው ወር ቀደም ሲል ተቃውማ ነበር።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትን። ሰላም፣ ደህና ደሩ።